የዲሞክራሲያዊ ተቋማት ግንባታ በኢትዮጵያ የውይይት መድረክ
የፊታችን ቅዳሜና እሁድ መስከረም 13 እና 14 2010 ዓመተ ምህረት ቪዥን ኢትዮጵያ ያዘጋጀው የውይይት መድረክ ይካሄዳል። ይህ በቪዥን ኢትዮጵያ የተዘጋጀ መድረክ የዘንድሮ ርዕስ በኢትዮጵያ የዲሞክራሲያዊ ተቋማት ግንባታ የሚል ነው። ቪዥን ኢትዮጵያ የዛሬ 2 ዓመት ተኩል አካባቢ በተወሰኑ ምሁራንና ባለሙያዎች ዩናይትድ ስቴትስ ውስጥ የተቋቋመና የሚሰራው ለትርፍ ያልሆነ ሆኖ ዋሽንግተን ዲሲ ላይ የተመዘገበ ስብስብ ነው። ጽህፈት ቤት ግን የለውም።
ጽህፈት ቤት የሆነ ፊት ለፊት የተቀመጠ የለም። አብዛኞቻችን ዩኒቨርሲቲ ውስጥ የምንሰራ መምህራን ነን። ባለን ሰዓት በተሻለ ጊዜ ተመካክረን እንደዚህ አይነት ፕሮግራሞችን እንዳልከው ከባድ ስራ ነው፣ ያንን ለመስራት እየሞከርን ያለ ነው እንጂ ጽህፈት ቤት ሙሉ የለም። በአሜሪካ ውስጥ በተለያየ ቦታ ነው የምንሰራው ሁላችን።
የቪዥን ኢትዮጵያ አላማ አንድ ብቻ ነው ብለውኛል የመድረኩ አዘጋጅ ኮሚቴ ሊቀመንበር ፕሮፌሰር ሚንጋ ነጋሽ። ፕሮፌሰር ሚንጋ በዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሃንስበርግ ደቡብ አፍሪካ ዩኒቨርሲቲ ኦፍ ዊትዋተርስትራንድ የአካውንቲንግ መምህር ናቸው። ጤና ይስጥልኝ ፕሮፌሰር ሚንጋ።
ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ?
እግዚአብሔር
ይመስገን።
በጣም ደህና ነን። ፕሮፌሰር ሚንጋ፣ ለመሆኑ ቪዥን ኢትዮጵያ ምንድን ነው? እስቲ ትንሽ አጫውተን ስለሱ።
ሰዎች በጥናት ላይ የተደገፈ ሀሳባቸውን ለኢትዮጵያ ያላቸውን ራዕይ ወይም ሀሳብ የሚያቀርቡበትን መድረክ መክፈት ነው። ቪዥን ኢትዮጵያ የራሱ የሆነ አላማ ወይም ፕሮግራም ብሎ የሚለው ሳይሆን ለሌሎች መድረክ ማዘጋጀት ነው
እንጂ ቪዥን ኢትዮጵያ እንደ ፕሮግራም ይዞ የሚንቀሳቀስበት ስራ የለውም ማለት ነው።
የለውም። ቪዥን ኢትዮጵያ ከማንም ፓርቲ ጋር ያልወገነ፣ ከሚዲያ ጋር የሚተባበር፣ የሚቀርቡትን ሀሳቦች በስብሰባ አዳራሽ ውስጥ ብቻ ተወስነው እንዳይቀሩ ለኢትዮጵያ ሕዝብ በጥራት በተሻለ መንገድ የሚቀርቡበትን ሁኔታ ማዘጋጀት ነው። ይህንንም ያደረግንበት ምክንያት ብዙ ግልጽ ያልሆነ ለሕዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሁፍ እንዲቀርብ መድረኩን መክፈት ነው የኛ አላማ።
ቪዥን ኢትዮጵያ ከዚህ በፊትም 3 ስብሰባዎችን አድርጓል። ጥቅምት 25 2008 ዓ ም የተደረገው የመጀመሪያው ስብሰባ የኢትዮጵያና የኤርትራን ግንኙነት የሚመለከት ነበር። ሁለተኛው ስብሰባ በዚያው በ2008 ዓመተ ምህረት መጋቢት 13 እና 14 ግጭትን በማስወገድና በግጭት አወጣጥ ዘዴዎች ላይ ያተኮረ ነበር። ሶስተኛው ስብሰባ መስከረም 16 እና 17 2009 ዓመተ ምህረት የዛሬ ዓመት ማለት ነው በሽግግር ላይ ያተኮረና ከ20 በላይ ተናጋሪዎች የቀረቡበት እንደነበረ ፕሮፌሰር ሚንጋ ነግረውኛል። የዛሬ ሳምንት የሚካሄደው ስብሰባ የተጠራው ዋሽንግተን ዲሲ ላይ ነው።
ቦታው ዩኤስ ኔቪ ሜሞሪያል ናቫል ሄሪቴጅ ሴንተር ነው። 701 ፔንሳልቬኒያ አቬኒው ኖርዝ ዌስት ስዊት 123 ዋሽንግተን ዲሲ 20004 ላይ ነው ያለው።
የዚህ መድረክ ተግባር በተጨማሪም ከግጭትና ከቀውስ የሚወጡ ሌሎች ሀገሮች እንዴት እንደወጡ ተሞክሯቸውን ማየትና መገምገም፣ ለኢትዮጵያ የትኛው መንገድ ይሻላል የሚል ውይይትም ማካሄድ ነው። ውይይቶቹ የሚያተኩሩትም የሚመክሩትም ኢትዮጵያንና የኢትዮጵያን ዕጣ ፈንታ ነውና ሁሉንም የሀገሪቱን የህይወት ዘርፎችና ገዢውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ለማሳተፍ ለማካተት የተደረገ ወይም እየተደረገ ያለ ጥረት ይኖር ይሆን? ይህንን ጥያቄ ለፕሮፌሰር ሚንጋ ነጋሽ አነሳሁላቸው።
የምናደርገው በቀጥታ እኛ ብቻ በመጋበዝ ብቻ ሳይሆን የጥሪ ወረቀቶችን እናደርጋለን። እነዚህ ኮል ፎር ፔፐር ይባላሉ። በአካደሚ ዓለም ላይ የዛ አሰራር ነው። ጽሁፎች፣ ጥሪዎች ይደረጋሉ እና በዛ መሰረት መልስ ለሚሰጡ ሰዎች ነው ወደ ስብሰባው እንዲመጡና ጽሁፉን እንዲያቀርቡ የምናደርገው እና ይህንን አራተኛውን ስብሰባ በሚመለከት 3 ጊዜ የወረቀት ጥሪዎች ተደርገዋል። አንደኛው በማርች መጋቢት ላይ፣ ሁለተኛ በሰኔ፣ ሶስተኛ ደግሞ በሐምሌ ላይ ተደርገው በዛ ላይ 27 ሰዎች ጽሑፋቸውን ለማቅረብ አብስትራክት የጽሑፋቸውን ጭምቅና ጭብጥና ጽሑፋቸውን ለካዋል። በጣም እናመሰግናለን። በዚህ አጋጣሚ የፈጠሩትም ከዓለም ዙሪያ ነው። ከነዚህ ውስጥ 19 ጽሑፎቹን ተቀብለናቸዋል። ሁሉንም ለመቀበል ባለመቻላችን ይቅርታን ጠይቃለን። ከ19ኙ 17ቱ ጸሐፊዎች በአካል ተገኝተው ጽሑፋቸውን እንደሚያቀርቡ ቃል ገብተዋል። ከነዚህ 17ቱን በስድስት ፓናል ይቀርባሉ። ከነዚህ ውስጥ ሁለት ልዩ ፕሮግራሞች እና የፓናል ዲስከሽኖች ከፓናል ዲስከሽኖቹ በመካከል ሁለት ፕሮግራሞች ይኖራሉ። አንደኛው ያው እዚህ በዩናይትድ ስቴትስ ኮንግረስ ላይ ያለው ረቂቅ ህግ ኢትዮጵያን የተመለከተው HR 128ን ይመለከታል።
ትንሽ ዘርዘር ያድርጉልኝ HR 128 ምን እንደሆነ ይዘቱ።
HR 128 የሚባለው የአሜሪካ ፓርላማ ውስጥ ረቂቅ ህግ አለ። ያ ረቂቅ ህግ ኢትዮጵያ ውስጥ ሰብአዊ መብትን የተመለከተና አሳታፊ የሆነ አስተዳደር ወደፊት ስለመመስረት በኢትዮጵያ የሚደነግግ ወይም የአሜሪካን መንግስት አቋም ወደፊት ለማስተካከል ተብሎ የታሰበ ነው። ጉዳዩን በዛ ጉዳይ ላይ የሚሰሩ ሰዎች ቀርበው ስለ ረቂቅ ህጉ ምንነት የሚያስረዱበት አንድ መድረክ ይኖራል። ሌላው የፖለቲካ ድርጅቶች እንደምታውቀው በኢትዮጵያ ውስጥ በጣም ብዙ ናቸው። በኢትዮጵያ የምርጫ ቦርድ እንኳን የተመዘገቡት በጣም ብዙ ናቸው። ሁሉንም ማሳተፍ አይቻልም፣ ፕራክቲካልም አይሆንም። ሆኖም ግን ለናሙና ያህል አንድ አራት የፖለቲካ ድርጅቶች ወኪሎቻቸው ቀርበው ያላቸውን አስተሳሰብ የሚገልጹበት እንደዚሁ መድረክ ተዘጋጅቷል።
እነማን ናቸው እነዚህ አራት የፖለቲካ ድርጅቶች?
ከኦሮሞ ዴሞክራሲያዊ ግንባር፣ ከአርበኞች ግንቦት ሰባት፣ ከአማራ ዴሞክራሲያዊ ኃይል እና ከደቡብ ምዕራብ ኢትዮጵያ ኃይል። በሙሉ ስማቸውን በደንብ በአማርኛ ተርጉመ ይሆን እንደሆነ እግዚአብሔር ወቅ ስህተት ካለ ይቀርታል።
ፕሮፌሰር ሚንጋ፣ እነዚህ የፖለቲካ ድርጅቶች ሲጋበዙ የተጋበዙባቸው መለኪያዎች አሉ? እንደገና አሁንም ወደዛ ወደ ገዢው ፓርቲ ሀሳብ ልምጣና መቼም የስርዓት ለውጥ የስርዓት ማሻሻያ የመሳሰሉ ነገሮች ሲባሉ ስለ መልካም አስተዳደር ነውና የሚወራው፣ የጋበዛችሁበት ሁኔታ የለም?
በቀጥታ በብዙዎቹም በቀጥታ ሳይሆን ብዙዎቹ ፍላጎት አሳይተው ነው እና የኢትዮጵያ መንግስትም ሆነ ገዢውም ፓርቲም ሆነ የኢትዮጵያ ኤምባሲ በዚህ ስብሰባ ላይ ለመሳተፍ ተፈለገ የማይሳተፍበት ምንም ምክንያት የለም። በሩ ለኢትዮጵያ ሁሉ ክፍት ነው።
እስካሁን ድረስ ካካሄዷቸው ከሶስቱ ውይይቶች ምን ተገኘ? አውጥታችሁስ ምን አደረጋችኋቸው? ያደረሳችሁበት ቦታ አለ? ለሌሎችም አካላት ትኩረታቸውን እንዲያገኝ ያደረጋችሁ ጥረት አለ?
አዎ፣ በሙሉ ይህንን ነገር ስናዘጋጅ እኛ ሜዲያ ላይ ግንኙነት ፈጥረን በተለይ ከኢሳት ጋር ስምምነት አድርገን ቪዲዮዎቹ በጥራት ተመዝግበው በኢሳት ዌብሳይቶች፣ በዩቲዩብ ላይ ተቀምጠዋል። የስብሰባዎቹ አካሄዶች በሙሉ እና እነዛዎች ቢያንስ በአስር ሺህ አንደኛው እንደውም ያየሁት አንድ ከስድስት ወር በፊት ያኛውን ስብሰባ ስንገመግም ወደ 65,000 ወደ 70,000 ሰዎች ያያቸው ነው ታይተዋል። እና የኢትዮጵያ ሕዝብ በአሁኑ ሰዓት ላይ አጠቃላይ አካሄዱ የሽግግር አይነት ነገር ላይ መኖሩን አንድ ግምገማ ላይ ደርሰናል ብለን እንገምታለን።
ምን አይነት
ሽግግር አይነት ነገር ያስፈልጋል? ያ ሽግግር ምን መምሰል አለበት? ምክንያቱም ሀገሪቷ ግጭት ላይ መሆኗ፣ ቀውስ ላይ መሆኗ መንግስትም ገዢውም ፓርቲም እያመነ እያየ ነው። በዜናዎችም ላይ የሰማናቸው ስለሆኑ የሚደበቁ ነገሮች አይደሉም። ስለዚህ አጠቃላይ አመልካቹ ሽግግር እንደሚያስፈልግ ነው። ያ ሽግግር ምን አይነት መሆን አለበት በሚባልበት ጊዜ አንድ ትልቅ ችግር አለ። ከሽግግር በሚታሰብበት ጊዜ ቀውስ ላይ ያሉ ሀገሮች እና ቀውስ ላይ የሌሉ ሀገሮች ላይ የተለያየ መንገድ ስላለው በተለይ የዲሞክራሲ ተቋማት ባለመኖራቸው የተነሳ የአሁኑ ስብሰባ ሽግግር በምን አይነት እንዴት መደረግ አለበት፣ የዲሞክራሲያዊ ተቋማቶችስ እንዴት ነው የሚተከሉት፣ እንዴት ነው ለሽግግሩ የሚረዱት የሚለው ላይ ያጠነጠነ ይሆናል። የዚህ አራተኛው ስብሰባ ጽሁፎች ብዙ ቀርበዋል፣ ብዙ አሉ።
የፖለቲካ ሽግግር ማለት ሆነው
የፖለቲካ ሽግግር ሀገሪቷ ወደ ሰላም የምትሄድበት ሁኔታ እና የተረጋጋ አስተዳደር ያለበት በተቻለም ደግሞ ዲሞክራሲያዊ የሆነ አካሄድ የሚሄድበትን ሁኔታ እንዴት መዘጋጀት ይቻላል ነው። ገዢው ፓርቲ ፓርቲ ያስብበት በዚህ ስብሰባ ላይ ቢካፈል በቀጥታ ምንም ችግር የለበትም። በእኛ በኩል አላማችን ለሁሉም መድረኩን ክፍት ማድረግ ስለሆነ ተቃዋሚዎች ብቻ የሚሰበሰቡበት ስብሰባ አይደለም። ግን ሁኔታው የተፈጠረው መንግስት በዚህ ላይ ስላልገባበት አንድ ነገር ክፍት ነገር ይታያል። ትክክል ነው ያነሳው ጥያቄና ቢመጡ ደስ ይለናል። እንደውም ይህን አጋጣሚ ተጠቅሜ ግብዣ አቀርባለሁ።
ፕሮፌሰር ሚንጋ መቼም 19ኙንም እነዚህ ጭምቅ ስራዎች ወይም አብስትራክቶች ዝርዝሩልኝ ለማለት ይከብዳል አሁን በዚህ ባጭር ጊዜ። ነገር ግን 6 ፓነሎች አሉ ብለዋልና ምንድን ሐሳቦች ላይ ያተኮሩ ነው የሚሆኑት? እነዚህ መቼም የተለያዩ ምድቦች ሊሆኑ ይመስለኛል።
አዎ ትክክል ነው። ስብሰባው በ23 ቅዳሜ ሲጀመር የመጀመሪያው ቅድም እንደተነጋገርነው ይሄ ኤችአር 128ን የተመለከተ ይሆናል። ከዛ ቀጥሎ ወደ ውጭ ሀገር ፍልሰት የኢትዮጵያ ሕዝብ ብዙ ያበዛበት ጊዜ ነው። ዳያስፖራ ብዙ በዝቷል በአሁኑ ጊዜ እና የዳያስፖራው ሚና በኢትዮጵያ ውስጥ የዲሞክራሲያዊ ተቋማችን ለመገንባት የሚያደርገው አስተዋጽኦ ምንድን ነው የሚለው የመጀመሪያው ፓናል ይሆናል። ሁለተኛው ደግሞ ምንድን ነው? ግጭት፣ ቀውስና የዲሞክራሲ ተቋማት በሽግግር ጊዜና ብሔራዊ አንድነትን የተመለከተ ይሆናል። በዛ ላይ ጥሩ ጽሑፍ፣ የህግ ሙያ ችሎታ ያላቸው ምሁራን የሚያቀርቡበት ይሆናል። ቀጥሎ ደግሞ ኢትዮጵያዊነት የሚባለው ጉዳይ በአሁኑ ጊዜ ትንሽ ችግር ስላለበት እንዴት ነው ይህንን ጉዳይ ወደፊት ምን ማድረግ ይቻላል? ተቋማትንስ ለመገንባት ኢትዮጵያ ተቋማትን እንስ እንዴት ነው የሚገነቡት ሚለው ላይ እንደዚሁ 3 ተናጋሪዎች ይኖራሉ። ያ የመጀመሪያው ቀን ሲሆን በሁለተኛው ቀን ደግሞ የዜጎች መብትና የዲሞክራሲያዊ ተቋማት ይህንን ሲገመገም ደግሞ በአፍሪካ ቀንድና በቀይ ባህር አካባቢ አዲስ የጂኦ ፖለቲካ ሁኔታ ይታያል። ያንን በሚመለከት እንደዚሁ 3 ጽሁፎች ይኖራሉ። አንደኛው ስለዚህ አሁን ድርቅ ያለበት ጊዜ ነው በኢትዮጵያ ውስጥ እና የምግብን ፖሊሲ የሚመለከት ይሆናል። ሌላው ደግሞ ድርቅና ድህነት ባለበት ጊዜ ኢትዮጵያ ውስጥ የአካል ዲሴብልድ የሆኑ ሰዎች
የአካል ጉዳተኞች
እና ጉዳተኞች ብቻ ሳይሆኑ በአጠቃላይ ዲሳቢሊቲ ለምሳሌ አይነ ስውራን ሊኖሩ ይችላሉ ወይም የመንቀሳቀስ ችግር ያለባቸው ሰዎች የኢትዮጵያ እንዴት እንደምትመለከታቸው። ሌላው ደግሞ የውጭ ጉዳይን በሚመለከት አንድ ሌላ ጽሁፍ ይኖረናል። ከዛ አልፎ በሁለት የተከፈለ ነው ይሄ ዜጎች መብትን የሚመለከተው። በዛ ላይ እንደገና ተጨማሪ ውይይት ይደረጋል። 3 ሌሎች ሰዎች ይኖራሉ። ከፖለቲካ ድርጅቶች ቅድም እንዳልኩ 4 የፖለቲካ ድርጅቶች ደግሞ የእነሱን ግንዛቤ በእነዚህ ጉዳይ ላይ የመሰላቸውን ያቀርባሉ። በመጨረሻ ላይ ደግሞ ሙስና ወይም ሌብነት የሚባለውና በህዝብ የመታመን ጉዳይ እና የኢኮኖሚ ልማትን በሚመለከት እዛም ላይ 3 ጽሁፎች ይኖራሉ ብለን ገምታለን። እንግዲህ አንደኛው ተናጋሪ ከኢትዮጵያ ገና ቪዛ ለማግኘት እየሞከሩ ነው። አለበለዚያ 2 የተዘጋጁ ጽሁፎች አሉ። በአጠቃላይ ቢያንስ 17 ያህል ጽሁፎች አሉ። እንግዲህ ርዕሶቹም እነዚህን ይመስላሉ። ባቸው
ፕሮፌሰር ሚንጋ ሊጠቅሱልኝ የሚችሏቸው አቅራቢዎች ወይም ምሁራን አሉ በዚህ መድረክ ላይ የሚሳተፉ የተወሰኑት?
ከተለያየ ሀገር ነው የሚመጡት። ከጃፓን ፕሮፌሰር አቡ ግርማ፣ ዶክተር አርያ አምሳሉ ከኦሃዮ፣ አቶ ድንበሩ ዘነበ ከዋሽንግተን ዲሲ፣ ፕሮፌሰር ጌታቸው መታፈሪያ ከሞርጋን ስቴት ዩኒቨርሲቲ፣ ዶክተር አሸናፊ ጎሳዬ ከሲያትል፣ ዶክተር ሰማሃኝ ጋሹ ከቦስተን ማሳቹሴትስ፣ ፕሮፌሰር ሲሳ አሰፋ ከሚሽጋን፣ ዶክተር አበራ ሞላ ከኮሎራዶ፣ ኮማንደር አሰፋ ሰይፉ ከእንግሊዝ፣ ፕሮፌሰር ማሞ ሙጬ ከደቡብ አፍሪካ፣ ወይዘሪት ፋሲካ ወልደ ሰንበት ከካናዳ፣ አቶ መጥምቁ ዮሐንስ ከዋሽንግተን፣ አቶ ሰገድ ከኮሎራዶ፣ ዶክተር ዮሐንስ ዘለቀ ከዛው ከእናንተ አካባቢ፣ ዶክተር አየለ ታደሰ ከናሽቪል ቴነሲ፣ አቶ ገለታው ዘለቀ ከቦስተን እና የፖለቲካ ድርጅቶች እዛው አካባቢ ያሉ ናቸው። እና እንግዲህ አቶ ጉደታ አበበ ከጅማ ዩኒቨርሲቲ ቅድም ያልኩ የቪዛ ችግር ካላጋጠማቸው፣ እነዚህን ይመስላሉ። እንግዲህ
ስለ ዲሞክራሲያዊ ስርዓት ግንባታ ስንነጋገር ነገር ስለ ተቋማቱን ግንባታ ስንነጋገር በተለይ እንደ ኢትዮጵያ ባሉ ሀገሮች ውስጥ ስቴት ማለት የህብረተሰቡ ግማሽ ማለት ነው። እንደውም ከዛ በላይ ነው። አሁን በትክክለኛው ቁጥር በህዝብ ቁጥር ከሄድን በአጠቃላይ እንቅስቃሴ ውስጥ ደግሞ ያላቸው ሚና በጣም ከፍተኛ ነው። እንደውም በሴቶች ተከሻ ላይ ነው በማደግ ላይ ያሉ ሀገሮች በአጠቃላይ። እናንተ መካከል ግን ስመለከት እስካሁን ድረስ አንዲት ሴት ብቻ ነው የተቀሰሉልኝና በዚህ በኩልስ ትኩረት አላደረጋችሁም?
ከዚህ በፊት በነበረው ስብሰባዎች ላይ እንደውም የሴቶች ፎረም ሙሉ ነበረ። ግን አሁን በጽሁፍ ደረጃ ላይ ቁጥሩ ያንሳል። እና በዚህ ስብሰባ ላይ ምንድነው ያደረግነው? እኛ ሴቶች ጠይቀው ወይም ደግሞ ለጽሁፉ ያቀረቡትን ሰዎች ነው ያየነው እንጂ ማነው አቅራቢው የሚለውን ላይ አይደለም የሄድነው።
እነዚህን አብስትራክቶች በመስመርጡበት ጊዜ ምንድነው መመዘኛችሁ?
መመዘኛችን 3 የጽሁፍ ጥሪዎች ነበሩ። የመጀመሪያው፣ ሁለተኛው እና ሶስተኛው በዛ ላይ የሚቀርቡትና ጽሁፎቹ ሊቀርቡ የፈለግንበትን አጀንዳዎች በደንብ አስቀምጠን ነበረ። በዛ መሰረት ሰዎች ካቀረቡ በኋላ መጀመሪያ አብስትራክት ያቀርባሉ። አብስትራክቱ ከመጣ በኋላ እንደገና ይገመገምና ጽሁፋቸውን እንዲሰጡ ይጠየቃሉ። ጽሁፋቸውን ከሰጡ በኋላ እንደገና ማሻሻያ እንዲያደርጉ ተደርጓል። በተለይ 17 ጽሁፎች በዛ መልክ ነው የተሰሩትና አንዳንዶቹ ከአንድም ሁለቴ ግምገማ ተደርጎበት እዚህ ጋር ብትጠናከር፣ እዚህ ጋር ጎሏል፣ ይሄን ቀንስ፣ ይሄን ጨምር፣ ወይም ይሄን ነገር ያላያችሁት ነገር አለ ተብሎ ግምገማ ተደርጎ ለህዝብ መቅረብ ይችላሉ ብለን የገመትናቸውን ነው እንግዲህ ያስቀመጥነው። እንትን የሰጠናቸው ገምጋሚው 3 ሰዎች የያዘ ኮሚቴ አለ። ፕሮፌሰር አቡ ግርማ ከጃፓን፣ ፕሮፌሰር ሰይድ ሀሰን በአሁኑ ሰዓት ጀርመኒ ነው ያለው እና እኔ 3ታችን ኃላፊነት ወስደን ነው።
ፕሮፌሰር ሰይድ ሀሰን የመሪ ስቴት ዩኒቨርሲቲ ማለት ናቸው።
ተከላው ኢኮኖሚስቱ።
ከተናጋሪዎች እና አብስትራክት አቅራቢዎች ሌላ እነማን ናቸው የሚሳተፉት በእነዚህ መድረኮች ላይ?
አንደኛው የኤችአር 128ን ጉዳይ በሚመለከት የሚቀርቡ ሰዎች ይኖራሉ። ሁለተኛ ደግሞ ያው የፖለቲካ ድርጅቶች ወኪሎቹ ናቸው ያሉት። እነዚህ ሁለቱ ሰዎች የሚቀርቡት በልዩ መድረክ ላይ ነው። እነሱን ማዕረጉ አንደኛ ኤችአር 128 ወቅታዊ ሁኔታ የያዘ ስለሆነ፣ ሁለተኛ ደግሞ የፖለቲካ ውይይቶች ስለሚደረጉ በዚህ አካባቢ ያሉት የፖለቲካ ድርጅቶች ምን ይላሉ፣ የእነሱንም ሀሳብ እዛ ውስጥ ህዝቡ እንዲሰማ ለማካተት ተብሎ ነው የቀረበው።
ለማንም ክፍት ነው ወይስ በተጋባዦች ብቻ ነው ውይይቶቹ የሚካሄዱት?
ለማንም ለኢትዮጵያ ህዝብ በሙሉ ክፍት ነው። በዋሽንግተን አካባቢ፣ ዲሲ አካባቢ ያላችሁ በሙሉ ኢትዮጵያውያን ይህንን ነገር አምልጣችሁ። በተጨማሪ ደግሞ እነዚህ ነገሮች ተቀርተውም በፌስቡክም በምንም ይተላለፋል። በዓለም ዙሪያ ሰው ሁሉ ሊከታተለው በጣም ጥሩ ነው ብለን እንገምታለን። እና እንግዲህ ቮይስ ኦፍ አሜሪካም ሌሎችም የሚዲያ ሰዎች ደግሞ ቀርባችሁ ያንን ጉዳይ ለህዝብ እንድታደርሱ በጣም ደስ ይለናል፣ እንጠይቃለንም።
ፕሮፌሰር ሚንጋ ለሰጡን ማብራሪያ ለጊዜው በጣም አመሰግናለሁ።
እግዚአብሔር ይስጥልኝ። ጤና ይስጥልኝ።